ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት የሚመካ በእግዚአብሔር ይመካ የሚለው አዋጅና ተግባራዊነቱ በሚል ርዕስ ላይ የተመሰረተ ይሆናል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 31 ላይ ውድ አድማጮች ያምላካችን ቃል እንደዚህ ይላል። ወንድሞች ሆይ መጣራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች ሆኑ ብዙዎች፣ ኃያላን ሆኑ ብዙዎች፣ ባላባቶች ሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከርሱ ነው ይላል። ክብርና ምስጋና ለአምላካችን ይሁን። ውድ አድማጮች ባለፈው ሳምንት ሐዋርያው ጳውሎስ በሕግ የሚገኘውን የራሱን ጽድቅ እንደ ጉድፍ የቆጠረበትን ሁኔታ አስተምሬ ነበር። ሐዋርያው ጳውሎስ ኢየሱስ ክርስቶስን ከማመኑና ከመቀበሉ በፊት በነበረው ሕይወት ተራ ኑሮ ያልኖረ ሰው እንደነበረ ተመልክተናል። በሐዋርያት ሥራ በምዕራፍ 25 ከቁጥር 4 እስከ 5 ላይ ስንመለከት እርሱ ራሱ ስለ ራሱ ሲናገር ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሮ የኖርሁትን ኑሮና ኑሮዬን አይሁድ ሁሉ ያውቃሉ፣ ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርሁ ከጥንት ጀምረው አውቀውኛል በማለት ሲናገር እናያለን። ሐዋርያው ጳውሎስ በእንደዚህ ሁኔታ የሚታወቅ ሰው ነበር። በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርሁ በማለት ስለ ራሱ ሲመሰክር እናያለን። ይህ ምስክርነቱ ምን አይነት እንደሆነ እስኪ ልብ እንበል። በአምልኳቸው ከሁሉ ይልቅ ሕግን በመጠንቀቅ እንዴት እንደተጋና እንዴት እንደኖረ የሚናገረውን እንመልከት። በፊልጵስዩስ 3 ከ4 እስከ 6 ባለፈው እንደተመለከትነው ሐዋርያው ጳውሎስ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ትውልድ ከብንያም ወገን ከብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርሁ። ስለ ቅንዓት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርሁ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ በማለት ብሉይ ኪዳን የሚጠይቃቸውን መመዘኛዎች በውልደቱ በማንነቱ በተቀበለው የሃይማኖት ሥርዓትና የብሉይንም ሕግ በመጠበቅ በኖረው ሕይወት ሁሉ ነቀፋ የሌለውን ሕይወት የኖረ ሰው እንደሆነ ያሳየናል። ራሱ እንደሚለው በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርሁ ይላል። ሐዋርያው ጳውሎስ ያለ ነቀፋ ማለት በዚህ ቦታ ላይ ይህን ቃል ሲጠቅም ጉድለት የማይገኝበት ሰው ሆኖ እንደኖረ ማመልከቱ ነው። ሐዋርያው ወደ ጌታ ኢየሱስ ክርስቶስ ሲመጣ ግን ጻድቅ ሆኖ ሳይሆን የመጣው ኃጢአተኛ ሆኖ ነው የመጣው። ከሰው ልጆች መካከል ወደ ኢየሱስ ክርስቶስ ሲመጣ ኢየሱስ ክርስቶስን ሲያምን የሱ ተከታይ ሲሆን ታሪኩን ማንም ሰው የሚጀምረው በክርስቶስ ደም የሚታጠብ ህይወት ይዞ ነው የሚቀርበው። የኢየሱስ ክርስቶስ ደም የሚያጥበው የሥጋችንን እድፈት ሳይሆን ኃጢአታችንን ነው። ኃጢአተኛ ሆኖ ወደ ጌታ ኢየሱስ ያልመጣ ሰው በምንም አይነት የክርስቶስ ተከታይ ሊሆን አይችልም። ጌታ ኢየሱስ የደቀ መዛሙርቱን እግር ሊያጥብ በጀመረበት ጊዜ ጴጥሮስ የኔን እግር ለዘላለም አታጥብም ብሎት እንደነበር እናስታውሳለን። የናዝሬቱ ኢየሱስ ክርስቶስ ግን ምን እንዳለው በዚያው ክፍል ውስጥ እንደዚህ ይላል፣ ኢየሱስም ካላጠብሁህ ከኔ ጋር እድል የለህም ብሎ መለሰለት። ስንቶቻችሁ ውድ ወገኖቼ ኢየሱስ አጥቧችኋል? የደቀ መዛሙርቱን እግር ማጠቡ ምን እንደሆነ ታስተውላላችሁን? ውድ ወገኖቼ እጅግ ከሰውነታችን ክፍል ውስጥ ለአቧራ፣ ለጭቃ፣ ለማይረባ ነገር የተጋለጠው ለብዙ እድፍና ሽታ የሚጋለጠው እግር እንደሆነ እንመለከታለን። በጣም ነውረኛ የሆነ ሽታ ከሰውነታችን ሊያወጣ ይችላል እግራችን። ይህንን ወራዳውን ነገራችንን ኢየሱስ ክርስቶስ በህይወታችን በሰው ፊት የምናፍርበትን በእግዚአብሔር ፊት የምናፍርበትን ነገር ኢየሱስ ካላጠበልን ከሱ ጋራ ማናችንም እድል የለንም። የሃይማኖት ፕሮቶኮል በመጠበቅ ራስን በማመጻደቅ ሰዎች ወደ እግዚአብሔር ሊመጡ አይችሉም። ኢየሱስ ያላጠበው ከእግዚአብሔር ጋር ከጌታ ከኢየሱስ ክርስቶስ ጋራ ጌታ ኢየሱስ በሚኖርባት መንግስተ ሰማይ ስፍራም እድልም የለውም። ካላጠብሁ ከኔ ጋር እድል የለህም አለው የናዝሬቱ ኢየሱስ። በዮሐንስ ወንጌል 13:8 ላይ ይህን ታገኛላችሁ። ሐዋርያ ጳውሎስ ወደ ጌታ ኢየሱስ ሲመጣ በብሉይ ኪዳን በኖረው ህይወት በጣም ጻድቅ የሆነ ህይወት የኖረ ሰው ነበር። እና ይህ ሰው ይህን ጽድቅ አስቆጥሮ አይደለም ወደ ጌታ የመጣው። በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15 እስከ 16 ሲናገር ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ካለ በኋላ ከኃጢአተኞችም ዋና እኔ ነኝ፣ ስለዚህ ግን የዘላለምን ህይወት ለማግኘት በርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳየ ዘንድ ምህረትን አገኘው ይላል ጳውሎስ። በዚህ ቦታ ላይ እንደሚነግረን በመልካም ህይወቱ ምሳሌ እንደሚሆነን ሁሉ በኃጢአተኛነት ታሪኩም ምሳሌያችን ነው። በርሱ ላይ የገነነው የእግዚአብሔር ምህረት የዘላለምን ህይወት ለሚወርሱ ሁሉ ሐዋርያው ጳውሎስ ምሳሌ እንደሚሆን ምህረትን ያገኘበት ምክንያት ተስፋችን ኢየሱስ ክርስቶስ እንዴት ያለ አዳኝ እንደሆነ እንድንረዳ ነው። ከኃጢአተኞችም ዋና እኔ ነኝ አለ ሐዋርያው ጳውሎስ። በብሉይ የኖረውን ነቀፋ የሌለውን ህይወት እንዴት ያይ እንደነበረ ከዳነ በኋላ ጌታ ኢየሱስን ካመነ በኋላ እንኳን ሲናገርና ሲመሰክር ያለው ልብ ማለት አለብን። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበር አለ ጳውሎስ። ውድ ወገኖቼ ይህንን ሲል በማዳነቅ አይደለም የሚናገረው፣ ይህንን ያለ ነቀፋ የሆነ ህይወቱን ነቀፋ የሌለው ነው ለማለት የቻለው ሕግን በመፈጸም የሚገኘውን ጽድቅ ሁሉ ያሟላ መሆኑን በማመኑ ነው ይህን የሚናገረው። ሐዋርያው ከኢየሱስ ጋር እድል ፋንታ ያለው ሰው ለመሆን የበቃው ግን በዚህ ጽድቅ አይደለም፣ ያለ ነቀፋ ነበርኩ በሚለው አይደለም፣ ከኃጢአተኞች ዋና ነኝ ባለው ታሪኩ እንደሆነ ልብ ልንል ይገባል። የነበረውስ ጽድቅ፣ ነቀፋ የሌለው ጽድቅ ህይወቱ እንዴት ሊሆን ነው? ዋጋ ላይ ኖረው ነው? ይህ መሆን እንዴት ነው የሚችለው? ሐዋርያው ለዚህ መልስ ሲሰጥ ያለውን ልብ ማለት አለብን። በፊልጵስዩስ 3 ከ7 እስከ 9 ላይ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬያለሁ። አሁን ቁጥር 8 እና 9 ላይ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ውድ ወገኖቼ ልብ ትላላችሁን? ይህ የክርስቶስ ሐዋርያ ምን እንደሚናገር እናስተውል። ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ለጳውሎስ ረብ የነበረው ምንድነው? ሐዋርያው ይህንን ጉዳይ ራሱ ሲናገር ያለው ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ በማለት ነው የተናገረው። የእግዚአብሔር ስም ብሩክ ይሁን። ኢየሱስ በደሙ ያጸዳቸውን በደሙ የቀደሳቸውን ሁሉ ከምን አይነት የኃጢአት ሕይወት እንዳወጣቸው የሚያውቁ ስለሆነ የራሳቸውን ጽድቅ ከወንጌሉ ጋር ቃላቅለው ሊናገሩ እንዴት እንደማይችሉ ጳውሎስ ጥሩ ትምህርት ያስተምረናል። ጳውሎስ ያለ ነቀፋ እንደኖረ ኖር ያለው የሚል ሰው ከእኔና ከእናንተ መካከል አለን? በርካታ ይሁዳውያን ይህ ነው የነርሱ ትምክህት አይደለም? ክርስቲያን ነኝ ብሎ ግን ከሰው መካከል ከሚኖር እንደ ጳውሎስ ነቀፋ የሌለው ህይወት አለኝ የሚል ማንም ያለ አይመስለኝም። በወንጌል የሚገለጠው የእግዚአብሔር ጽድቅ ነው እንጂ የሰው ጽድቅ ወንጌል ሆኖ አይሰበክም። የኢየሱስ ወንጌል በሚሰበክበት ሃይማኖት ውስጥ የሰው ጽድቅ ወንጌል ሆኖ አይሰበክም። ያንን ማድረግ መንፈሳዊ ወንጀል ሊሆን እንደሚችል መርሳት የለብንም። ምክንያቱም የሰው ጽድቅ ከወንጌል ጋር ሲቀላቀል የጽድቅ ባለቤት የሆነው ሰው የሚመጻደቅበት የርሱ ገድል ስለሆነ ያንን እየተናገርን ወንጌል ነው ማለት አንችልም። በሁለተኛ ቆሮንቶስ 4:5 ላይ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን በማለት ሐዋርያቶቹ ሲናገሩ ከክርስቶስ ኢየሱስ ወንጌል ጋር ራሳቸውን መቀላቀል እንዴት እንደማይፈልጉ እናያለን። የወንጌሉ ባሪያዎች የሚያገለግሉት ህዝብና የቤተ ክርስቲያን ባሪያዎች አድርገው ነው። ለምን? የሚሰብኩት ወንጌል የኢየሱስ ወንጌል ራሱን የቻለ የራሱ ባህሪ የሚጠበቅ በእግዚአብሔር ቅናት የሚጠበቅ ንጽህና አለውና ከሰው ጽድቅና ገድል ጋር አይደባለቅምና የእግዚአብሔር ልጅ ደም ፈሶ ተሰቃይቶ ሞቶ በብዙ መከራ የተገኘ ከሰማይ ሰማያት በወረደ በአምላካችን በአዳኛችን በፈጣሪያችን በናዝሬቱ በኢየሱስ ክርስቶስ ሞትና መከራ የተገኘ ድህነት ስለሆነ ከፍጡር ጽድቅ ጋር ይደባለቅ አይችልም። በተለይም እንደ ጳውሎስ ነቀፋ የሌለውን ህይወት እኖራለሁ ማለት የማያስችል ደካማ ህይወት ያለን መሆናችን ጎልቶ የታየብን ሳለ በጸሎታችን በጾማችን ለዳ በመመጽወታችን መመጻደቅ ዋጋችንን በዚህ ምድር ላይ ልንቀበል ካልፈለግን በስተቀር ወደ ሰማይ በፍጹም ለመጽደቅ የሚያበቃን የሚሆን ባህሪ የለው። መልካም ስራ መልካም ነው። ጸሎት መልካም ነው። መጾም መልካም ነው። ለድሃ መመጽወት መልካም ነው። እነዚህ ነገሮች ራሱን የቻለ ትምህርት አላቸው። ጌታ አምላክ ቢፈቅድልኝ ይሄንን ወደፊት ቀጥልበታለሁ። የኢየሱስ ወንጌል የሚሰበከው ለአንድ ነገር ብቻ ነው። በሮሜ ምዕራፍ 1 ቁጥር 6 እስከ 17 ላይ ይሄንን ዋና ነገር እናያለን። በወንጌል አላፍርም አለ ጳውሎስ፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና። ወንጌል የማያሳፍር የሆነበት ለአይሁዳዊም ለግሪኩም ሰው የሚሰበክበት ምክንያት አለው። ውድ ወገኖቼ፣ ወንጌል የሚያኮራ ታሪክና ጽድቅ አለኝ ለሚለው አይሁዳዊ፣ ደግሞም በፍልስፍና በልስልጣኔ ለሚመጻደቀው ግሪካዊ ሁሉ የሚሰበከው ለምን እንደሆነ መርሳት የለብንም። እግዚአብሔር ሰዎችን ለማዳን ኃይሉን የሚገልጥበት ወንጌል ነው። ይህ ወንጌል ሰዎችን ከሚያደናቅፈው የኢየሱስን ጽድቅ እንዳይቀበሉ ከሚጋርደው የሰው ጽድቅ ጋር ተቀላቅሎ አይሰበክም። ለብቻው ለአይሁዳዊ ይሰበካል። ለትምክህተኛው አይሁዳዊ፣ ለተመጻዳቂው ግሪካዊ፣ በትምክህት ለተሞላው ለማንም ይህ ወንጌል ይሰበካል። ኃጢአተኛ ሆኖ እንደ ጳውሎስ እንዲድን እንዲመጣ ወደ ክርስቶስ የእግዚአብሔር ጽድቅ፣ ጻድቅን በእምነት የሚያኖረው የእግዚአብሔር ጽድቅ በዚህ ወንጌል ተገልጦለት ያ ሰው ከኃጢአት ሕይወት ወጥቶ በትህትና የአምላክ ባሪያ ሆኖ እንዲኖር የሚያደርገው ኃይል፣ የእግዚአብሔር ኃይል፣ የምህረቱ ኃይል፣ የጸጋው ኃይል ድንቅ ነገር ይገለጥበታል። ሐዋርያው ጳውሎስ ያደረገው ራሱን ኃጢአተኛ አድርጎ በማቅረብ በኢየሱስ ክርስቶስ በማመን በሚገኘው ጽድቅ ብቻ የሚመካሰው መሆኑ ዋጋ አስከፍሎታል። አይሁዳውያን አሳደውታል። ለኔ ረብ የነበረውን በሚለው ጽድቅ ራሱን ማስከበር የሚችለውን ነገር ሁሉ አሳጥቶታል። ኃጢአተኞችን ሊያድን ክርስቶስ ወደ ኢየሱስ ክርስቶስ ኢየሱስ ወደ ዓለም መጣ ያለው በትልቅ ማስተዋልና መረዳት ተሞልቶ ነው ጳውሎስ ያለው። ይህንን ሲል የራሱን ነገር ጥሎ ነው የተናገረው። ይህንን ምስክርነቱን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ነው በማለት የማይፋለስ የማይነካ እውነተኛ ምስክርነት እንደሆነ ጠብቆ ሲናገር ሲያሳስብና ያለን። ይህ ብቻ አይደለም፣ ጳውሎስ ከኃጢአተኞችም ዋና እኔ ነኝ በማለትም ይናገራል። ከኃጢአተኞች ዋና እኔ ነኝ የሚለውን ቃል ስንመለከት ተቀዳሚ ቀንደኛ ኃጢአተኛ ነኝ እያለ ነው የሚናገረው። ውድ ወገኖቼ፣ ሐዋርያው ጳውሎስ እንዲህ ባለ መንገድ ነው ራሱን እያየ ወደ ኢየሱስ የመጣው። በወንጌል ስንመለከት ኢየሱስ ክርስቶስን በጻድቅነቱ አይተውት ወደ ጌታ ኢየሱስ የቀረቡ ፈሪሳውያኖች፣ ካህናቶች ነበሩ። አንድ ጊዜ አንዱ ፈሪሳዊ ጌታችንን በቤቱ ጋብዞት ነበር። ይህ ሰው ይህንን ያደረገው የጌታ ኢየሱስ ማዳን ገብቶት እርሱንም በማመን በሚገኘው ጸጋ ተነክቶ ሳይሆን ኢየሱስን ጻድቅ አድርጎ በማየት ጻድቅ ከሆነ ሰው ጋራ አብሮ መሰለፍ ስለፈለገ ነበር ጌታን የጋበዘው። በሉቃስ ወንጌል ላይ ታሪኩ እንዲህ ሲል ተቀምጧል። ከፈሪሳውያንም አንዱ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። ኢየሱስ የመጣው ወንጌልን በአንድም በሌላ መንገድ የምሥራችን ሊሰብክ ስለሆነ ገባ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሯ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመር። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ ሁለት ተበዳሪዎች ነበሩ። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉት ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለት ይመስለኛል አለ። እርሱም በእውነት ፈርደሃል አለ። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህች ሴት ታለን እኔ ወደ ቤትህ ገባሁ፣ ውሃስ እንኳን ለእግሬ አላቀረብክልኝም፣ እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም፣ እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰረየለታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰረየልሻል አላት። ከእርሷም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰሪ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ሐዋርያ ጳውሎስ እንዲህ የመሰለው ፈሪሳዊ በሚመጻደቅበት ጽድቅ መመጻደቅን የተወ የጌታ ባሪያ ነው። ይህ ፈሪሳዊ ጥቂት ኃጢአት ያለበት ሊመስለው ችሏል። ሴቲቱ ግን ብዙ ኃጢአት ነበረባት። ጳውሎስ ሐዋርያ ግን ያለውን ሁሉ እንደ ጉድፍ እንደ ጉዳት ቆጥሮ በኢየሱስ በማመን የሚገኘውን ጽድቅ ለማግኘት ቻለ። ትምክህት በመስቀሉ ላይ ገደለ። የሚመካ በእግዚአብሔር ይመካ የሚለውን የብሉይ ኪዳን አዋጅ ገሃድ የሚያደርግ ትምክህትን አሳየ። የጳውሎስ ትምክህት ስጋዊነት የሌለበት ትምክህት፣ ትምክህቱ ኢየሱስ የሆነበት ረብ የነበረውን የራሱን ነገር ሁሉ ያስጣለ በአይሁዳዊነት በዘሩ ባደረጋቸው በላው ላይ በተፈጸሙት ስርዓቶች ደግሞም ሐዋርያ ጳውሎስ ሕግን በመጠበቅ አደረኩ የሚለውን ሁሉ ጣለው፣ እንደ ጉድፍ እንደ ጉዳት ቆጠረው። ይህ ትምክህት ከሐዋርያ ከሆነ በኋላ እንኳን ሐዋርያ ጳውሎስ ብዙዎችን በወንጌል ካገለገለ በኋላ እንኳን የታመነ ሁሉ ሊቀበሉት የሚገባ ነው በሚለው ከኃጢአተኞች ዋና እኔ ነኝ እያለ ስለ ራሱ እስኪመሰክር አደረገው። ይህ የሚሆንበት ምክንያት ምንድን ነው? ይህ የሚሆንበት ምክንያት ከላይ በመግቢያ በመጀመሪያ ላይ እንዳስተማርኩት እንዳነበብኩት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ከ31 ይናገራል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔርን የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ለምን? በቁጥር 29 ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ከሰው አይደለም ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከርሱ ነው ይላል። የኢየሱስ ክብር የሚገለጥበትን ወንጌል ሰምቼ ነው የዳንኩት የሚል የትኛውም ሰው በክርስቶስ ክርስቲያን ሆኛለሁ የሚል ሁሉ በየትኛውም ቅባት የተቀባ አገልጋይ፣ አዋቂ፣ ሊቅ የተባለ እንኳን ቢሆን ጳውሎስ እንኳን ሳይቀር ውድ ወገኖቼ እንደሱ ያለ ኑሮ እንኳን ኖር ያለው እንደ ጳውሎስ እንከን የሌለው እንኳን የሚል ሰው ቢኖር ልብ ሊለው የሚገባ ትልቅ የወንጌል ምስጢር በዚህ ውስጥ ተገልጧል። እርሱም ትምክህት መመካት የሚል ነው። እግዚአብሔር ትምክህትን ከሰው ልጆች ያስቀረው በምን እንደሆነ መመልከትና ማወቅ አለብን። ስጋን የለበሰ ሁሉ በእርሱ ፊት እንዳይመካ ይላል። በጥበባችን፣ በኃይላችን፣ በጽድቃችን፣ በቅድስናችን ስጋ የለበሰ ሁሉ ሰራው፣ አደረግኩት፣ ሆንኩት በሚለው እንዲመካ እግዚአብሔር አይፈልግም። ስለዚህ እግዚአብሔር ይህንን የስጋን ትምክህት ያስጣለው በምንድን ነው? ይህንን ልብ ማለት አለብን። ሰዎች የሚመኩበትን ሁኔታ ሲያይ እግዚአብሔር ኃጢአተኞችን የሚያጸድቅበትን የምህረቱን ማወጃ ወንጌል እንዲሰሙም እንዲጠሩበትም አያደርግም። አልጠራም ይላል። ማንን አልጠራም? የጌታ ቃል የሚመካ በእግዚአብሔር ይመካ ተብሎ የተጻፈውን ቃል የሚጻረር ነገርን ሁሉ ከኢየሱስ ወንጌል ጋር በመንም በማንም ለምንም ለማንም የሚፈቅደው እንዳልሆነ እናያለን። ለምን? የሚመካ ሰው በእግዚአብሔር ብቻ ነው መመካት ያለበት። ሰው በእግዚአብሔር እንዲመካ እንዴት ይችላል? እግዚአብሔር ሰው የሚመካ በእግዚአብሔር ይመካ የሚለውን ተግባራዊ ያደረገው የሚመካ በእግዚአብሔር ይመካ የሚለው ተግባራዊ የሆነው ውድ ወገኖቼ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ካለ በኋላ ከእግዚአብሔር ዘንድ ከሰው አይደለም ከመድር አይደለም ከሰማይ ከእግዚአብሔር ዘንድ ጥበብ ጽድቅ ቅድስና ቤዛነት የተደረገልን ኢየሱስ እንደሆነ ይናገራል። ከእግዚአብሔር ዘንድ ጥበብ ጽድቅ ቅድስና ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁት ከርሱ ነው። ደካሞችን ሞኞችን ምናምንቴዎችን እግዚአብሔር ጠርቶ ኃጢአተኞችን ሰብስቦ በእግዚአብሔር እንዲመኩ ያደረጋቸው ጽድቅህ ኢየሱስ ነው፣ ጥበብህ ኢየሱስ ነው፣ ቅድስናህ ኢየሱስ ነው፣ ቤዛነትህ ኢየሱስ ነው። የሱ ላንተ እንዲሆን ያንተን የራሱ አድርጎ ሞቶልሃል፣ ደሙን አፍስሶልሃል፣ መከራ ተቀብሎልሃል። የሱ ላንተ እንዲሆንልህ ያንተን የርሱ አድርጎ የተንገላታው መንገላታት የሞተው ሞት የተሰቃየው ስቃይ ያፈሰሰው ደም ያንተ የርሱ ሆኖ ነው የሱ ላንተ እንዲሆንልህ ነው። ስለዚህ ብትመካ ከዚህ በኋላ በሞተልህ መከራ በተቀበለልህ ደሙን ባፈሰሰልህ በተንገላታልህ በተዋረደልህ በእግዚአብሔር ልጅ ጽድቅ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።